የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሰኞ ህዳር 1 2011 ዓ.ም ተመረጥ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በወልዲያ ዩኒቨርሲቲ በተፈጠረ ግጭት የተማሪዎች ህይወት ጠፍቷል። የዛሬው ውሎ ምን ይመስላል? ዘገባው እየተጠናቀረ ነው፣ እንደደረሰና አስደምጣችኋለሁ።
ዩናይትድ ስቴትስና በሌሎች አውሮፓ ሀገራት የሚገኙ 10 ኢትዮጵያውያን 20 ሺህ መጽሐፍት ወደ ኢትዮጵያ ሊልኩ ነው።
ሊላስ መንገድ ላይ ያለው መጽሐፍ ወደ 20 ሺህ መጽሐፍ ነው። ለ10 ትምህርት ቤቶች እና ለ5 አዳዲስ ዩኒቨርሲቲዎች ነው መጽሐፎቹ የሚላኩት።
ዶክተር ይሁን ድለይ በቴክሳስ A&M ዩኒቨርሲቲ ተባባሪ የጥናት ሳይንቲስት ናቸው። በጋቢና ይዘናቸዋል። በሌላ ዘገባ ደግሞ በዝምታ የተከናወነ ሰልፍ በመቀሌ ተከናውኗል።
ዝም እንድንል ነበር ሲነገረን የነበረው። አንዲት ሴት ስትደፈር፣ አሲድ ሲደፋባት ወይ ጾታዊ ጥቃት ሲያጋጥማት ደፍራ አታወራም፣ ጮክ ብላ አታወራም። እንዴት ዝም እንድንል እንደተደረገ ለመግለጽ ነው።
ከተሳታፊዎቹ አንዷ ወይኔ አብርሃናት የገበጣ ጨዋታ ወደ ኮምፒውተር ላይ የቀየረ ወጣት በእንግድነት ይዘናል።
ደግሞ ኢትዮጵያ ውስጥ ማንኛውም አይነት ስታርታፕ ላይ ያለው ችግር ኢንቨስትመንት መጀመሪያ ላይ ማግኘት መረጃ ዳታይ አሳይተህ እንደዚህ እንደዚህ ማድረግ ይችላሉ ብለን ታሳየው ዳታ ይላል።
የቅኔ ቴክኖሎጂስ መስራችና ዋና ስራ አስኪያጅ አቶ ዳዊት አብርሃምን የሰማችሁት። ሙሉ ዘገባ ቆየት ብሎ ይደመጣል።
እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
አብታሙ ስዩም አብረናችሁ እንቆያለን። በቅድሚያ ግን
አጫጭር ዜናዎችን አሰማችሁ።
የአማራ ክልላዊ መንግስት የህግ የበላይነትን ለማስፈን እርምጃዎችን እየወሰደ መሆኑንና ሌሎች ክልሎችም በአስተዳደር ወሰናቸው ውስጥ የሚኖሩ ዜጎችን ደህንነት ለማስጠበቅ ተመሳሳይ ተግባሮችን ማከናወን እንዳለባቸው አስታውቋል። ይህንን ያስታውቀው የክልሉ ምክር ቤት 14ኛ መደበኛ ጉባኤውን ባከናወነበት ወቅት ነው። በበጀት ዓመቱ ውስጥ በክልሉ በተከናወኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ሪፖርት በቀረበበት መድረክ ላይ የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህ በሌሎች ክልሎችም ሊወሰዱ ይገባል ያሉትን እርምጃ አንስተዋል።
ከክልሉ ውጭ በተለያዩ የሀገራችን ክፍሎች በተለይ በኦሮሚያ ክልል በተለያዩ አካባቢዎች የታየው ግጭትና በዚህ ምክንያት እየደረሰ ያለው የህይወትና የንብረት መጥፋት አሳሳቢ እየሆነ መጥቷል። ከዚህ አኳያ የፌደራል መንግስትና ችግሩ የሚስተዋልባቸው የክልል መንግስታት ችግሩን ከምንጩ በመለየት ዘላቂ መፍትሄ ሊያመጡና በዋናው ጥፋተኛ ላይ አስፈላጊውን ህጋዊ እርምጃ ሊወስዱ ይገባል ብለን እናምናለን።
ዘገባው የአስቴር ምስጋናው ነው።
በወልዲያ ዩኒቨርሲቲ ተማሪዎች ላይ የተፈጸመው ግድያ ስልጣንን በአቋራጭ መንገድ ለመያዝ በሚያሴሩ ኃይሎች የተደረገ ክፉ አድራጎት ነው ሲል የኦሮሞ ፌዴራላዊ ኮንግረስ ኮነነ። በየትኛውም የሀገሪቱ ክፍል ለዚህ አስከፊ ድርጊት አጸፋ እንዳይፈጸምም ተማጽኗል። የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ በድርጊቱ ወደ ነበሩበት የስልጣን ዘመን ለመመለስ ያለሙ አካላት እጅ አለበት ብለው እንደሚገምቱ ተናግረዋል።
ይሄ ከዲሞክራሲያዊ አግባብ ውጪ ስልጣን ለመያዝ ወይም ስልጣን ለመቆጣጠር ወይም ወደ ነበሩበት የስልጣን ዘመን ለመመለስ ህዝብ የሚያለሙ መሆናቸውን ተረድተናል እና እነዚህ ነገሮች የእነዚህ ሰዎችና ቡድኖች እጅ ያለበት ይመስላል።
ዘገባው የመለስካቸው አማህ ነው።
ሆንግ ኮንግ የሚካሄደው ዲሞክራሲን የሚደግፍ ተቃውሞ እየተባባሰ በሄደበት በአሁኑ ወቅት አንድ ተቃዋሚ በተተኮሰበት ጥይት ተመትቶ በከባድ መቁሰሉ ተዘግቧል። አንድ ፖሊስ ነጭ በለበሰና ጭምብል ባጠለቀ ሰው ላይ ጠመንጃውን ወድሮ ሊያሰረው ሲሞክር የቪዲዮ ምስል ያሳያል። ከዚያም ጥቁር የለበሰ ተቃዋሚ ሲጠጋቸው ፖሊሱ ሲተኩሱበት ያሳያል። የሆንግ ኮንግ ፖሊስ አንድ ተቃዋሚ በጥይት መቁሰሉን አረጋግጧል። የሆስፒታል ባለስልጣኖች እንደሚሉት የቆሰለው ተቃዋሚ በአስጊ ሁኔታ ላይ ይገኛል። ተኩሱ የተከፈተው የቻይና ግዛት በሆነችው ሆንግ ኮንግ በሳምንቱ ማብቂያ ላይ የሚካሄደው ተቃውሞ አምስተኛ ወሩን በያዘበት ወቅት ነው።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሳቸውን ኢላማ ባደረገው የምርመራ ሂደት ላይ ትላንት እሁድ አዲስ የቃላት ጥቃት ከፍተዋል። አሳፋሪ ነውም ብለውታል። ዴሞክራቶች ሪፐብሊካውያኑን ሊጠይቋቸው የሚፈልጉ ምስክሮችን እያደነጉ ምስክሮችን ያሰለጠኑ ነው ሲሉም አማራዋል። እሳቸውን የመክሰሱን ሂደት የሚመሩት የተወካዮች ምክር ቤት የስለላ ክፍል ኮሚቴ ሊቀመንበር አዳም ሸፍን ሙስተኛ ፖለቲከኛ ናቸው ብለዋቸዋል። የህግ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሊስን ደግሞ የዋይት ሃውስ ባለስልጣኖች አሳፋሪና መሰረተ ቢስ ክትትል ባሉት ምርመራ ላይ ቃላቸውን እንዲሰጡ ይፈልጋሉ ብለዋል። ዲሞክራቶች የሚበዙበት የተወካዮች ምክር ቤት ባወጣው ፕሬዝዳንቱን የመክሰስ ህግ መሰረት ትራምፕ የጠበቃ ወክልና እንዲኖር ራቸው ያደርጋል።
አድማጮቻችን ለአሁን ያሉ ናጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ሰዓት እንሻግራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብረናችሁ እንቆያለን። አሁን ወደ ቀዳሚው ዘገባ እንሻግራለን። በዩናይትድ ስቴትስ እና በሌሎች አውሮፓ ሀገራት የሚገኙ 10 ኢትዮጵያውያን 20 ሺህ መጻሕፍትን ወደ ኢትዮጵያ ሊልኩ ዝግጅታቸውን ማጠናቀቃቸውን ገለጹ። Book for Africa ከተሰኘው ግብረሰናይ ድርጅት ጋር በመተባበር የተሰበሰበው 260 ሺህ የአሜሪካ ዶላር የሚያወጡ የትምህርት መጻሕፍት ለ10 ትምህርት ቤቶች የሚላኩ እንደሆነ አስተባባሪዎቹ ተናግረዋል። ጽዮን ግርማ ዝርዝር አላት።
ዶክተር ይሁን ድሌ በቴክሳስ የኤንደም ዩኒቨርሲቲ ተባባሪ የጥናት ሳይንቲስት ናቸው። መኖሪያቸው ዩናይትድ ስቴትስ ቢሆንም ከተለያዩ በጎ አድራጎት ድርጅቶችና ግለሰቦች ጋር በመተባበር ለኢትዮጵያውያን ተማሪዎች ድጋፍ ያደርጋሉ። ድጋፉን የሚሰጡት ደግሞ ብቻቸውን እንዳልሆነ አበክረው ይናገራሉ። እርሳቸውን ከመሰል 10 ወዳጆቻቸው ጋር ተባብረው በተለያየ መንገድ ባደረጉት ጥረት 20 ሺህ መጻሕፍት መንገድ ላይ ናቸው ይላሉ።
መጀመሪያ ላይ አንድ ቦርዲንግ ስኩል በአንድ ግለሰብ ወሎ ደሴ አካባቢ ሊሰራ ነው ሲባል ሰማንና ከዛ እንደ ግለሰብ ለምን እኛ እስከዚህ ከየላይብራሪዎቹ እኔ እዚህ የምሰራው ቴክሳስ ኤንደም ዩኒቨርሲቲ ነው እና ዩኒቨርሲቲዎች መጽሐፍ ዶኔት ያደርጋሉ፣ ላይብራሪዎችም አሉ እንደዚህ ዶኔት የሚያደርጉ እና ይህን መጽሐፍ ለምን አስተባብረን አንልክም እና ዩኒቨርሲቲዎቹ ሀይ ስኩሎችም አሉ እና አንዳንድ ቤተ መጽሐፍቶችም መጽሐፍ እንደሚለግሱ ስንሰማ ለምን ከዚህ አስተባስበን ወደ ኢትዮጵያ ለዚህ አዳሪ ትምህርት ቤት አንልክም ተባባልን። ከዛ በኋላ ጀመር ነው እና እንደውም ፌስቡክ ላይም ለጠፍነና ጥሩ መልስ ነበር ያገኘን። ብዙ ሰው እኔም እንዲህ አይነት መጽሐፍ አለኝ የግሌ መጽሐፍ ሰጣለሁ የሚል ተነሳሽነት አየን። ከዛ በኋላ ግን መጽሐፎቹን መሰብሰቡ መላኪያው የተለያዩ ነገሮች በጣም እየከበዱ ሲመጡ ሌላ ኦፕሽን የለም ወይ ብለን ሌላ አማራጭ የለም ወይ ብለን ስናፈላልግ ቡክስ ፎር አፍሪካ የሚባል ግብረሰናይ ድርጅት አለ። ይሄ ግብረሰናይ ድርጅት መጽሐፎችን ወደ አፍሪካ በነፃ የሚልክ ድርጅት ነው። ግን ከዚህ ነገሮችን የሚያሳልጥ ድርጅት ወይም ግለሰብ ይፈልጋል። እንደገና ደግሞ ኢትዮጵያ መጽሐፎች ተቀብሎ በቦታው የሚያደርስ ግለሰብ ወይም ድርጅት ይፈልጋል። ታክስንም ግብር መሬት ላይ መክፈል ይጠይቃል። ከዛ በኋላ ያየነው ከቡክስ ፎር አፍሪካ የምናገኘው መጽሐፍ በጣም ብዙ ነው እና ብዙ ሃይስኩሎችን ሊያዳርስ የሚችል ነገር ግን የተወሰነ ክፍያ ደግሞ ከዚህ የሚያደራጀው ኃይል ወይም ኢትዮጵያ ያለው ኃይል መክፈል አለበት።
በአጠቃላይ ስንት መጽሐፍ ነው ሊላክ መንገድ ላይ ያለው?
ሊላክ መንገድ ላይ ያለው መጽሐፍ ወደ 20 ሺህ መጽሐፍ ነው። ለ10 ትምህርት ቤቶች እና ለ5 አዳዲስ ዩኒቨርሲቲዎች ነው መጽሐፎቹ የሚላኩት። መጽሐፎቹ በሳይንስ በሂሳብና በኢንግሊሽ ሊትሬቸር የሃይ ስኩሎቹ ማለት ነው። የዩኒቨርሲቲዎቹ ደግሞ በኢንጂነሪንግ ኤንድ ሳይንስ እና በኮምፒውተር ሳይንስ ዘርፍ ነው ያሉት ማለት ነው።
አሁን ተጭነዋል፣ መንገድ ላይ ናቸው። ምን ላይ ናቸው ያሉት?
አሁን የቡክስ ፎር አፍሪካ ስቶር ያለው አትላንታ ነው። ኦልሬዲ መጽሐፎቹ ሌብል ተደርገው ሰሞኑን ይላካሉ፣ አልቋል ኦልሬዲ።
የት ናቸው እነዚህ 10 ትምህርት ቤቶች?
ጂንካ አለ፣ አርበኞች የሚባል ትምህርት ቤት ደብረ ብርሃን፣ መርሃ ቤቴ ያለ ሀይ ስኩል አለ፣ ከዛ ደብረ ኤልያስ አማኑኤል ትምህርት ቤት፣ ፈረስ ቤት፣ ቅራቅራ የሚባል፣ ጋይን፣ ላሊበላ፣ ቆቦ፣ እና ደሴ ያልኩሽ።
እንዴት መረጣችኋቸው ትምህርት ቤቶቹን?
ትምህርት ቤቶቹን እንዴት መረጣናቸው? በጣም ሪሞት ሩቅ ቦታ ያሉ፣ ከመንገድ ወጣ ብለው ያሉ እና የመጽሐፍ አቅርቦታቸው በጣም ዝቅተኛ የሆነ። ለምሳሌ የቅራቅራ ትምህርት ቤት ፌስቡክ ላይ ይሄንን ፕሮጀክት በምናስተዋውቅበት ጊዜ ሰዎች ደብዳቤ ጻፉልን። የኛ ትምህርት ቤት በጣም በመጽሐፍ የሌለው እና ግን ረጅም እድሜ ያለው ትምህርት ቤት ነው እና እባካችሁ ተባበሩን የሚል ደብዳቤ ጻፉልን። ከዛ በኋላ የምናቃቸውን ሰዎች ስንጠይቅ እውነትም ያ ትምህርት ቤት በጣም የተጎዳ ትምህርት ቤት ነው። የጋይንት ትምህርት ቤትም እንደዚህ። እዛ ያሉ ጋይንት የተማሩ ልጆች የእኛን ትምህርት ቤት ብትረዱት እንዲህ አይነት ችግር አለ አሉ። ደብረ ኤልያስንም እንደዛው። ደብረ ኤልያስ የተወለዱ ልጆች እንደውም ትምህርት ቤታቸውን ለመርዳት ገንዘብ የሚያሰባስቡበት ፕሮሰስ እንዳለ እና የተወሰነም ሊረዱን እንደሚችሉ እንደዚህ ወጣሁልን። የፈረስ ቤትም እንደዛው።
ይህንን ሂደት ለማከናወን ወደ 16,000 አሜሪካን ዶላር ያስፈልግ እንደነበር የገለጹት ዶክተር ይሁን ይህንንም ገንዘብ በኦንላይን በተሰበሰበና ግለሰቦችና ለትርፍ ያልተቋቋሙ ድርጅቶች በአጠቃላይ በብዙ ሰዎች የጋራ ተሳትፎ ተሰብስበዋል ብለውናል። እነዚህ መጽሐፍት ይደርሳቸዋል ከተባሉት ትምህርት ቤቶች አንዱ የቅራቅራ ሁለተኛ ደረጃ ትምህርት ቤት ሲሆን የጠገዴ ወረዳ ትምህርት ቢሮ ኃላፊ አቶ ዋኘው ደሳለኝን በስልክ አነጋግራቸው ነበር።
ወረዳ ማለት ጠገዴ ላይ እንግዲህ በራው አካባቢ የሚገኝ ትምህርት ቤት ነው። ቅራቅር ማለት ደግሞ የጠገዴ ወረዳ ዋና ከተማ ከተማው ላይ ያለ ትምህርት ቤት ነው።
ለነዚህ ትምህርት ቤቶች አጋዥ መጽሐፍት እንደሚደርሳቸው በስልክ እንደተነገራቸውና በዚህም መደሰታቸውን ገልጸው መጽሐፍቱ እንደተባለው ከደረሱ ጠቀሜታቸው ከፍተኛ ነው ብለዋል።
ለተለሽ ያው ትምህርት ቤት ላይ የተማሪ መማሪያ መጽሐፍ አለ። መምህሩ በዛ መማሪያ መጽሐፍ መሰረት ያስተምራል። ነገር ግን ተማሪዎች ከመምህሩ ውጭ ባላቸው ጊዜ ከመደበኛ ትምህርቱ በተጨማሪ ለተጨማሪ እውቀት የሚያግዟቸው መጽሐፍቶች ናቸው። አጋዥ መጽሐፍት ላይብረሪ ተቀምጠው በትርፍ ጊዜያቸው የሚያነቡበት ከመጽሐፍ በበለጠ የተሻለ አቅም ለማሳደግ በሰፋው ብለው የተዘጋጁ አጋዥ መጽሐፎች ናቸው። ስለዚህ ለተማሪው ከመምህሩ ውጭ የተሻለ እውቀት ለማግኘት የሚያግዙ የተሻለ መጽሐፎች ናቸው። አጋዥ መጽሐፍ የሚባል ያው የተወሰኑትን ነግረውኛል። ስለዚህ ያለው ጠቀሜታ ይህን ነው የሚመስለው።
ዶክተር ይሁን በቀጣይም ለሌሎች ትምህርት ቤቶች ተጨማሪ መጽሐፍትን የማሰባሰብ ፍላጎት እንዳላቸው ገልጸው መጽሐፍቱን ተቀብሎ ለማሰራጨት በየክልሉ የሚሰራ ለትርፍ ያልተቋቋመ ድርጅት ያስፈልጋልን ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀደም ብለን በወልዲያ ዩኒቨርሲቲ በተፈጠረ ግጭት የተማሪዎች ህይወት መጥፋቱንና የዛሬው ውሎ ምን እንደሚመስል እንደምንነግራችሁ ተናግረን ነበረ። የዛሬው ውሎ ምን ይመስላል?
እንግዲህ ዘጋቢያችን መስፍን አራጌ ከወሎ እያስተናዳ ነው ዘገባውን። እስካሁን አጠናቋል አከልንም ግን አጠር አድርጎ የነገረን የወልዲያ ዩኒቨርሲቲ ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው አስታውቋል። ተማሪዎቹ በጸጥታ ኃይሎች ታፍነው ተወስደዋል የሚል ክስ በማህበራዊ ገጾች ላይ እየተራገቡ መሆኑን አስመልክቶም ቪኦኤ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ ሲመልሱ አንድም ታፍኖ የተወሰደ የለም ብለዋል። ኮማንደር ሀብታሙ አክለውም በደረሰው ጥፋት የተጠረጠሩ ሰዎች በቁጥጥር ስር መዋላቸውን ተናግረዋል። የትምህርት ሂደቱም እንዲረጋጋ ዩኒቨርሲቲው እየጣረ መሆኑን የአካዳሚክስ ጉዳዮች ኃላፊ የሆኑት አቶ ሳሙኤል ንጋቱ ለአሜሪካ ድምጽ ተናግረዋል። አድማጮች የዚህን ዘገባ ዝርዝር ከምሽቱ 3 ሰዓት ታዳምጣላችሁ።
መልካም እንግዲህ የወልዲያውን የአሁን ሁኔታ እንዳዳመጣችሁት ነው። አሁን ለአሁኑ ግን ወደ ትግራይ ክልል እንሻገራለን። በትግራይ ክልል በሴቶች ላይ የሚደርሰውን ጥቃት ለመቃወም በዛሬው ዕለት ማለትም ትናንትና በሚል የተስተካከለልኝ በመቀለ ከተማ ሰላማዊ ሰልፍ ተካሂዷል። ሰልፉ በጎ ፈቃደኞች ያዘጋጁት ነው። ከሰልፉ አስተባባሪዎች መካከል አንዷ ወይኒ አብርሃ ከዘጋቢያችን ሙልጌታ ጽባህ ጋር ቆይታ አድርጋለች።
የሰልፉ መልእክት ሴቶች ላይ የደረሰ ስላለው ጥቃት በሙሉ ድምጻችንን ለማስተማት ነው። ሴቶች ላይ የደረሰ ያለው ጥቃት ይቁም ነው። ሶሻል ሚዲያ ላይ ካምፔን ስናደርግ ነበር የሰነበት ነውና የካምፔኑ መልእክትም ይቁም ነው። ጾታዊ ጥቃት ይቁም።
በሰልፉ የተሳተፉ በሴቶች ላይ የሚደርስ ጥቃት የሚያወግዙ ጽሑፎች በመያዝ ጥቁር ቲሸርት ለብሰው ድምጽ ሳያሰሙ ነበር ሰልፉን ያካሄዱት። የዚህም ምክንያት ወይኒ ስትገልጽ
ዝም እንድንል ነበር ሲነገረን የነበረው። አንዲት ሴት ስትደፈር አሲድ ሲደፋባት ወይ ጾታዊ ጥቃት ሲያጋጥማት ደፍራ አታወራም፣ ጮክ ብላ አታወራም። እንዴት ዝም እንድንል እንደተደረገ ለመግለጽ ነው። በዛውም በደንብ ጥንካሬ ይኖረዋል ብለን ስላሰብን ነው። ምክንያቱም በጽሑፎች ባነር ላይም ቲሸርት ላይም በተጻፉት ጽሑፎች እና ሙዚቃም ነበር። በእነሱ የፈለግነውን መልእክት ማስተላለፍ ይችላል።
ሰልፉ ሰላማዊ ሆኖ ያለ ጸጥታ ችግር ማለፉ የተናገረችው ወይኔ፣ ነገር ግን ሰላማዊ ሰልፉ በተካሄደባቸው አካባቢዎች የትራፊክ ፍሰት እንዲዘጉ ተጠይቆ የነበረ ቢሆንም ባለመዘጋቱ በሰልፉ ተሽከርካሪዎች እየረበሹን ነበሩ ብላለች።
እጅግ በጣም ሰላማዊ ነበር። ምንም የረበሸን አካልም የለም። ሰልፉ እንዲበተን የተደረገ ሙከራም የለም። እጅግ በጣም ሰላማዊ ነበር። ብቻ ግን ትራፊኮች መንገዱን አልዘጉልንም። ከባጃጅ ጋር ከመኪና ጋር እየተጋፋን ነበር ሰልፉን ያካሄድነው። ብዙ ሰዎች ደግሞ ምን እያደረግን እንደሆነ እንኳን ምንም ግንዛቤው አልነበራቸውም። እንደ ቅብጠት ራሱ ታይቶ ነበር፣ እንደ ዘመናዊነት። ምን ሆንም ብለው ነው እነዚህ ደግሞ ሴቶች ተደፈሩ እና ምንድን ነው ምናምን ሲሉ የነበሩ ሰዎች አሉ። ትግላችን ገና እንደሚቀጥል ነው ይሄ ደግሞ የሚያሳየን። ብዙ ለውጥ መምጣት አለበት። ለውጡ ግን ዛሬ እኛ ጀምረነዋል፣ እንደሚቀጥል አምናለሁ።
ይህ ጾታዊ ጥቃት የመንግስት አመራሮች ሳይቀር እየፈጸሙት ያለ በመሆኑ አሳሳቢ ያደርገዋል ያለችው ደግሞ ከሰልፉ አስተባባሪዎች አንዷ ሉዋም አለም ናት።
ጥቃትን ቶለሬት የሚያደርግ ማህበረሰብ መኖር የለበትም በሚል ያንን ግንዛቤ ለመፍጠር ነው። እነዚህ ጥቃቶች መብዛታቸው የሚያሳየው እንደ ኖርማል ነገር ስለታየ ነው። ምክንያቱም በየቀኑ ይነገራል። ከንፈር ከመምጠጥ ያለፈ ነገር የተደረገ ነገር የለም። በህግ አካላትም ቢሆን በማህበረሰቡም ከቤት ጀምሮ ማለት ነው ሁሉም ሰው ችግር እንደሌለ ነው እንትን የሚወስደው ማለት ነው። ታዲያ ግማሽ ህብረተሰብ ጥሩ ካልሆነ ህብረተሰቡ በአጠቃላይ ደግሞ ጥሩ መሆን አይችልም። ስለዚህ ትክክል አይደለም፣ እንደ ኖርማል ነገር አትዩት። የማህበረሰቡ መበስበስ ስለሚያሳይ ማን ያንን ለማስተካከል ሁላችንም አብረን መስራት አለብን።
በሰልፉ ወንዶችን በመሳተፍ በሴቶች የሚደርሰው ጥቃት ኮንነውታል። ሉዋም የሴቶች ጥቃት የማህበረሰብ ጥቃት ነው ብለው ስላመኑ ነው ወንዶቹም በሰልፉ የተሳተፉት ብላለች።
የሴቶች ጥቃት ችግር የሁሉም ማህበረሰብ ችግር ስለሆነ ያንን ደግሞ ሁላችንም እኩል የሚመለከተን ነገር ስለሆነ አብረን ድምጻችንን ማሰማት ስላለብን ያንን አምነውበት ከኛ ጋር አብረውን ተሰልፈዋል ማለት ነው። ስለዚህ ለዛ ነው አብረውን የወጡት ማለት ነው።
ይሆኖ በሚል መሪ ቃል ነው ሰልፉ የተካሄደው። ይሆኖ ይበቃል ማለት ነው። ይህ ሰልፍ ለማካሄድ ከሶስት ሳምንታት በፊት ታቅዶ የነበረ ቢሆንም የከተማዋ አስተዳደር በመከልከሉ ሳይካሄድ እንደቀረ መዘገባችን ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ወደ ተከታዩ ዘገባችን እናልፋለን። ለዛሬ የጋቢና ዘጋቢዎች መስኮት መሰናዶ አንዲት ጠንካራ ወጣት እናስተዋውቃችኋለን። ጽጌ ኩመላ ትባላለች። በእጅና እግሯ ላይ የደረሰባት ጉዳት ሳያግዳት የእጅ ስራ ትሰራለች። የኮምፒውተር ጽሑፍ በመጻፍ ደግሞ ራሷን ታስተዳድራለች። ዘጋቢያችን አኮር መልካ በአምቦ ያገኛትን የዚህችን ወጣት ታሪክ ያካፍለናል።
የ25 ዓመቷ ጽጌ ኩመላ ከአምቦ ከተማ ብዙም ባራቀ አንድ የገጠር ቀበሌ ውስጥ ነው የተወለደችው። ጉዳቱ በአካሏ ላይ መቼ እንደደረሰ ከመገመት ውጪም በእርግጠኝነት አታስታውስም።
የእጅና እግር አካል ጉዳቱ ስወለድ ጀምሮ የነበረ ነው። ሆኖም አባትና እናቴ ገጠር ስለሚኖሩ ሊሆን ይችላል ወይም ቴክኖሎጂን ባለመስፋፋቱ ይመስለኛል በወቅቱ ወደ ሐኪም ቤት ወስደው ሊያሳክሙኝ አልቻሉም።
ቤተሰቦቿ ቤት ውስጥ ደብቀው ሊያስቀሯት ጥረት እንዳደረጉ የምታስታውሰው ጽጌ ትምህርት ቤት ለመግባት ባደረገችው ውትወታ ምክንያት ትምህርት ቤት ልትገባ መቻሏን ትናገራለች። ነገር ግን እንደ ማንኛውም ተማሪ በየዕለቱ መደበኛ ትምህርቷን ለመከታተል የትምህርት ቤቱ ርቀት አስቸጋሪ እንደነበር ታስታውሳለች።
ለመወጋ ሰዴት ይታይሙን በምሳገር በካንዴ የሚበረዱ ሰነራጢቆ ፈጎታ
ትምህርት ቤት የገባሁት በስምንት ዓመቴ ነበር። ቤታችን ከትምህርት ቤቱ ርቀት ነበረው። በእንብርክክ እየሄድኩ ነው ትምህርቴን የተማርኩት። የአካል ጉዳት አንድን ሰው ከትምህርት ወይም ከማንኛውም ዓላማው ሊያስቀረው አይችልም። እኔ ዊልቸር ላይ ተቀምጬ ፈተና ለመውሰድ ስዘጋጅ ፈታኞቹ በመከልከላቸው ለሃያ ደቂቃ ከክፍል ክፍል ተዘዋውሬ ነበር። በዚህ ምክንያት በጣም ተሰምቶኝ ስለነበር ውጤት የቀነሰብኝ። ከዛ በፊት ግን ከአንደኛ ክፍል ጀምሮ እስከ አራተኛ ድረስ አንደኛ ደረጃ ተማሪ ነበርኩ። እስከ አስረኛ ክፍልም ቢሆን በውጤት ከደረጃ አልቀነስኩም ነበር። ከዛም ወደ መዳ ወላቡ የሚባል ኮሌጅ ነጻ ትምህርት እድል ተሰጥቶኝ 3 አመት ተምሬ ዲፕሎማ አግኝቻለሁ።
ወጋሰቲን በረዲ ኮምፒውተራይቹ ዲፕሎማ አንጋፍ
ስጊ ራሷን ችላ ለመኖር በመታረገው ጥረት ብዙ ፈተናዎች ቢያጋጥሟትም አብዛኛዎቹም በጥንካሬ ማለፏን ተናገራለች። አሁን ከዚህ ሁሉ በኋላ ከራሷ አልፋ ሌላ ዘመድ ያስተማረች መሆኑን ትገልጻለች። እዚህ ለመድረስ እንጀራ ጭምር እየጋገረች ተሸጥ እንደነበር አስታውሳ አሁን በኮምፒውተር የጽሑፍ አገልግሎት እየሰጠች ራሷን ታስተዳድራለች።
ቪዥን ኮሚኒቲ የተባለ የበጎ አድራጎት ማህበር ያገለገለ ኮምፒውተርና ፕሪንተር በ5000 ብር ገዝተውልኝ ነበር። ሌላ የሚረዳኝ ቤተሰብ ዘመድም ሆነ የማውቀው ሰው ባለመኖሩ የቤት ኪራይ መክፈል ስለማልችል እዛው በመኖርበት ክፍል ውስጥ ዳንቴል እየሰራው በአመቱ ኮምፒውተር ተቃጠለብኝ። አሁንም ተስፋ ሳልቆርጥ የአምቦ ዩኒቨርሲቲን ትብብር ጠይቄ አዲስ ኮምፒውተር ተሰጠኝ። ይህም የመስራት ጉጉቴን ጨመረው። አሁንም የጥልፍ ስራና የኮምፒውተር ጽሑፍ ነው የምሰራው።
ሰላምቦ ዳኔ ሳሚሊን ኮልጄዴ ስማኖጀት
ስጌ ወጣቶች አካላቸው በመጎዳቱ ማድረግ የሚፈልጉትን ነገር ከማድረግ ወደ ኋላ እንዳይሉ ትመክራለች።
ኤርጋነን ሙቃማሚን
ቆራጥ ራሳችሁን አትናቁ። ራሳችንን መናቅ የለብንም ማለት ፈልጋለሁ። የአካል ጉዳት ከትምህርትም ሆነ ከስራ አያስተጓጉልም። ማንኛውም ሰው የሚደርስበት ቦታ ከመድረስም አያግደውም። የግለሰቡ ጥንካሬ ላይ የህብረተሰቡ፣ የቤተሰብ፣ የዘመድ፣ የጓደኛ እንዲሁም የመንግስት ትብብር ደግሞ አስፈላጊ ነው። አስፈላጊው ትብብር ቢደረግ ማንም ከአላማው አይሰናከልም።
ለወደፊቱም ስራውን ለማጠናከርና ትምህርቷንም ለመቀጠል እቅድ እንዳላት ተናግራለች። ለአሜሪካ ድምጽ ናኮር መልካ ካምቦ።
ከአሜሪካ ድምጽ ራዲዮ የሚተላለፈው ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት አድማጮቻችን። ቅኔ ቴክኖሎጂስ የእጅ ስልክና ኮምፒውተሮች ላይ ጨዋታዎችን የሚያመርት ድርጅት ነው። በቅርቡ ከኢትዮጵያ ባህላዊ ጨዋታዎች መካከል አንዱ የሆነውን የገበጣን ጨዋታ ወደ ኮምፒውተር ላይ ጨዋታ ቀይሮ ለተጠቃሚዎች አቀርበዋል።
የድርጅቱ መስራችና ዋና ስራ አስኪያጅ ዳዊት አብርሃ መሰል ጨዋታዎች የኢትዮጵያውያንን ባህልና ትውፊት በዘመናዊ መንገድ ለማስተዋወቅ ያለውን ፋይዳ ያነሳሳል ይላል። የድርጅቱን የስካሁን ጉዞም ለሀብታሙ ስዩም አጫውቶታል።
በቀደመው ዘመን ከሊቅ እስከ ደቂቅ ከሚዘወተሩ አሁንም ድረስ በገጠሪቱ የሀገሪቱ ክፍል ተወዳጅነታቸው ካልነጠፈ ጨዋታዎች አንዱ ገበጣ ይሰኛል። እንጨት ተፈልፍሎ አለያ ጭቃ ተቦክቶ ወይንም መሬት ተቆፍሮ በሚሰሩ እስከ 18 የሚደርሱ ጉድጓዶች ውስጥ ሁለት ተፋላሚዎች ጠጠሮችን እያነሱ እየጣሉ የሚጫወቱት የአይምሮ ፉክክር ነው። ዛሬ ላይ ያንን ጨዋታ ለመጫወት የሚፈልጉ ቢኖሩ የእጅ ስልካቸውን መጠቀም ብቻ ሊያስፈልጋቸው ይችላል። ምክንያቱ ደግሞ ቅኔ ቴክኖሎጂስ የተሰኘው ወጣኔ ድርጅት ጥንታዊውንና ባህላዊውን ገበጣ ዘመነኛ ጨዋታ አድርጎ አምጥቶታልና።
ዋና መሰረታዊ ስራችን የሞባይል ጌሞችን ነው የሚሰራው። ምናልባት ከዚህ በፊትም አይታቸው ወይም ሰምተህ ከሆነ ኩኩሉ የሚባል ጌም ለቀን ነበረ። አሁን አንድ አመት ከግማሽ አልፈዋል። አሁን በቅርብ ደግሞ ገበጣ የሚባል ጌም ለቀቅን። እንደዚህ አይነት ስራዎች ነው እንግዲህ እስካሁን ስንሰራ የነበረው።
የሰማችሁት ወጣት ዳዊት አብርሃም ይባላል። የቅኔ ቴክኖሎጂስ መስራችና ዋና ስራ አስኪያጅ ነው። ከባልደረቦቹ ጋር በመሆን ኢትዮጵያ ውስጥ ብዙም ባልተስፋፋው የስልክና የኮምፒውተር ላይ ጨዋታዎች ፈጠራ ወይንም ማምረት ዘርፍ ውስጥ ይንቀሳቀሳሉ። መንገዳቸው ከፈተና የጸዳ አይደለም።
ስንጀምር መጀመሪያ ላይ በእርግጥ ዛሬ 2 አመት ተኩል ትልቅ ያጋጠመን ችግር በሙያው ላይ ያሉ ሰዎችን ማግኘት ነበረ። አሁን እኔ በኮምፒውተር ኢንጂነሪንግ ነበረ የተመረኩት እና እኔ ጌም ዴቨሎፕ አረግ ነበረ ከዚህ በፊት። ያን ጊዜ ኩኩሉን ስንሰራ 3 ሰዎች ብቻ ነበር በቃ እዚህ ላይ መስራት የምንችለው። እኔም ብዙ ቦታ ፈልጌ ሳገኝ ያ ድርጅቱና ኢንዱስትሪው ከሌለ ደግሞ እዛ ነገር ላይ ራሳቸውን ለማብቃት ሙያውን ለመቻል በደንብ ለማሳደግ ራሳቸውን የሚሞክሩ ብዙ ሰዎችም አታገኝ። ኩኩሉ አሁን የመጀመሪያውን ጌማችንን ስንለቅ 15 የሆኑ ሰዎች ተሳትፈውበታል፣ በተለያየ ዘርፍ ማለት ነው። በአኒሜሽኑም፣ በሶፍትዌር ዴቨሎፕመንቱም፣ በሚዚኩም፣ በስቶሪ ክሪኤሽኑም እንደዚህ ብሉና ደስ የሚለው ነገር አሁን ዩኒቨርሲቲ በምንሄድበት ጊዜ የተለያዩ ዩኒቨርሲቲዎች እንጎበኛለን ኢትዮጵያ ውስጥ ተማሪዎቹ በጣም ኢንትረስትድ ሆነው በቃ ጌም ላይ እየሰሩ ከኛ ቻርተን የራሳችንን የጌም ድርጅት ወይም ደግሞ እንደ ቅን አይነት ድርጅት መግባትና መስራት እንፈልጋለን እያሉ ብዙ ሰዎች ሞቲቬትድ ሆነው ሲሰሩ ስናይ በጣም ደስ ይለናል። ይህንንም እንደዚህ ራሱ መድረሱ። ሁለተኛው ትልቁ ችግር ደግሞ ኢትዮጵያ ውስጥ ማንኛውም አይነት ስታርታፕ ላይ ያለው ችግር ኢንቨስትመንት መጀመሪያ ላይ ማግኘት መረጃ የለም፣ ዳታ የለም። አሳይተህ እንደዚህ እንደዚህ ማድረግ እችላለሁ ብለን ታሳየው ዳታ የለም እና አንድ ጥሩ ኢንቨስተር ስላገኘን ነው እኛን አይቶ ፖቴንሻላችንን አይቶ እንትን ማድረግ ፈልጋለሁ ምርት ፈልጋለሁ ያለ ሰው ስላገኘን ነው እኛም የደረስነው እና ነው እያሳለፍን ያለ ነው ገበያ የሚባል ድርጅት እና እነሱ ናቸው አክቹዋሊ የፋይናንስም አድርገው ሁሉንም ነገራችንን አሟልተው ግን ብዙ ነገር ቢሰራ ያደርጉ።
ኤሌክትሮኒክስ ጨዋታዎች ከማዝናናታቸው ወዲህ አልታዊ ስም የማግኘታቸው እውነታም የሚካድ አይደለም። ሱስ ከማስያዛቸው አልፎ ታዳጊዎች ከማህበራዊ መስተጋብር ርቀው ግለኝነታቸውን የሙጥኝ እንዲል ያደርጋሉ በሚል የሚወቅሷቸው አሉ። የቅኔ ቴክኖሎጂስ መስራች ለሆነው ዳዊት አብርሃም ግን እነዚህ ጨዋታዎች የሀገርን ባህልና ትውፊት በማስተዋወቅ ረገድ ያላቸው ጥቅምም መዘንጋት የለበትም።
ጨዋታ የሚባለው ነገር ውስጣችን ያለ ነገር ነው። መቼም የምናወጣውና የምንጥለው አይነት ነገር አይደለም። ሁሉም ነገር ያለ አግባብና ያለ ልኩ ሲሆን ለሚጎዳው የራሱ አይነት ጉዳት ይኖረዋል። ትልቁ አላማችን መመሰለህ እኛ የምንሰራቸውን ጨዋታዎች አይታቸው ከሆነ ውስጣቸው ኢትዮጵያዊነትን ቀጥሎም አፍሪካዊነትን የሚያጎሉ እንደ ትልቅ አድርገው የሚያሳዩ ናቸው እና በማድረግበት ወቅት ብዙም የኢትዮጵያዊ ወይም አፍሪካዊ የምላቸው እንደዚህ የምዝናናበት ነገር አልነበረም እና እኔም ሆነ በእኔ የማውቃቸው በእኔ እድሜ ያሉ ልጆችን ሳይ እንግሊዝኛ ማውራትና የእንግሊዝኛ ፊልም ማየት ቀጥሎ ደግሞ ከንደምን ብሎ ከሀገሪቱ አሜሪካ መሄድን ነበረ እንደ ትልቅ አይነት ነገር አድርገን ስለሆነ ያ የመጣው ህፃን ነህ እኮ ያን ነገር የምታስበው የአሜሪካ ኢኮኖሚክ ሲትዌሽን ጥሩ ነው ብለህ ስለምታስብ ሳይሆን ሱፐርማን ነጭ ነው፣ ፈረንጅ ነው፣ እንግሊዝኛ ነው የሚያወራው፣ እኔ ደግሞ ሱፐርማንን ነው የምወደው፣ ስለዚህ ደስታ መሆን እፈልጋለሁ ብለህ ስለምታስብ ነው። እና ያ ነገር መስተካከል የሚችለው በአርት ነው። ብዙ ጊዜ ራሳችንን ብራንድ በማድረግ ትልቅነታችንን የሚያሳዩ ነገሮችን ፈጥሮ በማሳየት ኢትዮጵያ ውስጥና አፍሪካ ውስጥ መኖርና ኢትዮጵያዊና አፍሪካዊ መሆን ምን ያህል ትልቅ የሆነ ነገር እንደሆነ ማሳየት የምንችልበት መንገድ ትልቁ አርት ነው እና ያን በጨዋታ መልኩ ስታመጣውና ለልጆች ስታቀርብላቸው የተሻለ የሆነ አማራጭ ይሆናል።
ቅኔ ቴክኖሎጂስ የሚያመርታቸውን ጨዋታዎች በዋናነት ለእጅ ስልክ ተጠቃሚዎች ይሸጣል። የጨዋታዎቹና አብረዋቸው የሚመጡ አገልግሎቶች ዋጋ ከሁለት ብር እስከ 16 ብር ይደርሳል። ትልቅ የፈጠራና የገንዘብ አቅምን የሚጠይቀውን የኤሌክትሮኒክስ ጨዋታዎችን የማምረት ዘርፍ ራሱን ችሎ ቆሞ ማየት እንደሚናፍቅ ዳዊት ነግሮናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችንንም ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች፣ የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበት ታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ሲዶም ግርማና
ሀብታሙ ስዩም ነበር። ዝግጅታችንን በማቀናበር እስካሁን ድረስ አብሮን የነበረ ሞክቢል ያቤሮ ነው። ደናደሩ በነገው መሰናዶ እንገናኝ። ያው ነው ትኩ ወድሻለ ልክ እንዳዲስ ወድሻለ
Sono radio nei segala americati.